The Voice of America. በመገባደድ ላይ የሚገኘው የአውሮፓውያን አመት 2016 ዓመተ ምህረት ለኢትዮጵያ ምጣኔ ሀብት ከባድ ፈተናዎች ደቅኖ ያለፈ ሆኗል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋ ከ10 ሚሊዮን በላይ ዜጎችን ለተረጅነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ አመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞዎች ስትታመስ ቆይታለች። በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ትገኛለች። በዛሬው የንግድና ምጣኔ ሀብት ዝግጅት የአመቱን የምጣኔ ሀብት እንቅስቃሴዎችና ተጽዕኖዎችን እንገመግማለን። ቀዳሚው ከአዲስ አበባ ዶክተር ደምስ ጫን ያለው ናቸው። በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርናና አርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙ ባለሙያ ናቸው። የኢትዮጵያ ምጣኔ ሀብት ተጽዕኖዎቹን ተቋቁሞ ለማደግ ችሏል ይላሉ።
እዚህ አመት ያው ምናልባት በቅርቡ የዓለም ባንክ በኢትዮጵያ ያወጣውን አኑዋል ሪፖርት አቅርቦ ነበር። ኦቨርኦል እንደሚያሳየው አጠቃላይ ምጣኔ ሀብት እድገት 8% እንደሆነ ነው እንግዲህ ያለፈው አመት የታየ። ቀደም ብሎ አይኤምኤፍ ፎርካስት አድርጎት ከነበረው 4.5% ኦልሞስት በእጥፍ እንዳደገ ነው ማለት ነው የሚያሳየው።
አይኤምኤፍም በእርግጥ በጥቅምት ወር ውስጥ አስቀድሞ 4.5% ያድጋል ብሎ ያስቀመጠውን ትንባያ ወደ 6.5% አሻሽሏል። ይሄም የሆነው የመጪው የምርት ወቅት ላይ የ3% 300ኛ እድገት እንዳለ ከኢትዮጵያ መንግስት መረጃ አገኘሁኝ በሚል ነው። አይኤምኤፎችንም በዚህ ዙሪያ አነጋግረናል። እነዚህ ቁጥሮች በሰው ህይወት ምን ለውጥ ያመጣሉ? ዶክተር ደምስ
እንግዲህ በመጀመሪያ ደረጃ በተደጋጋሚ ስንናገር እነዚህ አጠቃላይ የኢኮኖሚ እድገት የሚያሳዩ ናቸው። ግን እነዚህ በሰው ህይወት ላይ ለውጥ ለማምጣት የስርጭት ጥያቄዎች አሉ። ግን እንደምታው ኦቨርኦል ይህ አይነት የኢኮኖሚ እድገት እስካለ ድረስ በአጠቃላይ ድህነትን ለመቀነስ የተሻሻሉ ማህበራዊ አገልግሎቶችን፣ መሰረተ ልማት ስራዎችን ለመስራት ትልቅ አስተዋጽኦ አለው።
በአጠቃላይ በመገባደድ ላይ ያለው 2016 ዓመተ ምህረት ለኢትዮጵያ ምጣኔ በጎ ነገሮችን ያመጣ ነው ወይስ አሉታዊ ነገሮች የበዙበት ነው? የእርስዎ ትንተና ምን ይመስላል? ለምን
በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ የሆነ ፖዘቲቭ የሆነ እድገት ግብርናው አሳየ? አነስ ቢል በዚህ በአየር ንብረት ለውጥ ምክንያት። ሁለተኛ ኦቨርኦል ኢኮኖሚው 6% እንዳደገ ነው። ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዲድ ለውጥ ያመጡልናል። ብዙም ባይሆን በኢኮኖሚ መዋቅራዊ ሽግግር እየተደረገናል።
እንግዲህ ሌላኛው የኢትዮጵያ ምጣኔ ባለፉት 10 አመታት የውጪ ባለሀብቶች ኢንቨስት እንዲያደርጉ በሩን የከፈተ እድሉን ደግሞ የሰጠና ተጠቃሚ የሆነ ምጣኔ ሀብት ለመገንባት ጥረት ሲደረግ ቆይቷል። የሀገር ውስጥ ባለሀብቶችንም እንደዚሁ። ከዚሁ ጋር ግን ተያይዞ በዚህ በ2016 ዓመተ ምህረት የተቃውሞ ሰልፎች በተለያዩ የሀገሪቱ አካባቢዎች የተስፋፉበትና ሰፋፊ እርሻዎች የተቃጠሉበት ሁኔታም ተከስቷል። ይሄ በአጠቃላይ ምጣኔው ላይ ምን አይነት ጫና ሊያሳድር ይችላል?
በኢትዮጵያ ውስጥ ለምሳሌ በምርት 1% እንኳን አይሆንም። ከ10 ሄክታር በላይ እርሻ ያላቸው ግለሰቦች ወይም ተቋማት 1% ማለት። ስለዚህ የእኛ ግብርና በአብዛኛው በአነስተኛ ገበሬዎች የማምረት ትል ላይ የተመሰረተ። ስለዚህ አሁን የምናወራ አሁን ያልከኝ ይኸው ምትርምስ ተፈጠረ የምንልበት 1% በማይሞላው ኮንትሪቢሽን ባለው ነው። እንግዲህ ይሄን ስል ግን አሁን ወደ መጨረሻ ላይ ያነሳኸውን የተደረጉት እንቅስቃሴዎች ጉዳት የላቸውም ማለት አይደለም። ምክንያቱም ኢኮኖሚው እኛ የምንፈልገው ከዚህ ከአነስተኛ ወደ መካከለኛ፣ ከመካከለኛ ወደ ሰፋፊ እርሻዎች እንዲገባ ነው። በዚህ ውስጥ የሀገር ውስጥም ከአነስተኛ ገበሬዎች ጀምረው እያደጉ የሚመጡ የውጭ ኢንቨስተሮችም እንዲመጡ እንፈልጋለን። እንድምታው ቀጥሎ ቢሆን ኖሮ የውጭ ኢንቨስተሮችንን ስንት ተለፍቶ ስንት ተደርጎ የመጡትን ሊያሸሽ ይችል ይሆናል። በአጠቃላይ ግን እንዳልኩ ስቲል ስትራክቸራሊ የእኛ ግብርና አሁን እንደዚህ ጎልቶ በሚወራላቸው ትላልቅ እርሻዎች የሚመራ አይደለም።
ዶክተር ደምስ ጫን ያለውን አመሰግናለሁ። የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ስራ መሪ ሁሊዮ ስኮላ ነው። በኢትዮጵያ እድገት ዙሪያ አስተያየት እንዲሰጡን ጠይቀናል።
We have a projection in June of about, as you say, 4.5. Since then, there has been a release of statistics during the summer regarding the crops.
በሰኔ ወር ባወጣነው ትንበያ ምጣኔው በ4.5% እንደሚያድግ ገልጸን ነበር። ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሃዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለስልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በ3% መጨመሩን አስታውቋል።
That resulted in an increase of our estimate for 2015-16 an increase.
ይሄ መረጃ ለአመቱ ማለትም ለ2015-16 በጀት አመት ከነበረን 4.5% የእድገት ትንበያ ወደ 6.5% ከፍ እንዲል አድርገናል። ለያዝነው የበጀት አመት ያለን ትንበያ ደግሞ መጣኔው በ7.5% እንደሚያድግ ነው። የዓለም የገንዘብ ድርጅት IMF የኢትዮጵያ ስራ መሪ ሁሊዮስ ኮላኖ የሰጡት ቃለ መጠይቅ ነው። አሁን ወደ ስቱዲዮ እንግዳችን እንለፍ። ዶክተር አክሎግ ቢራራ ከ30 አመታት በላይ በአለም ባንክና በሌሎች የመጣኔ ድርጅቶች የሰሩ የልማት መጣኔ ባለሙያ ናቸው። ዶክተር አክሎግ እንግዲህ የኢትዮጵያ መጣኔ በዚህ በመገባደድ ላይ ባለው 2016 ዓመተ ምህረት ፈተናዎችና የተፈጠሩ ድሎች እንዴት ይገመግማሉ?
እኔ ቀደም ዶክተር ደምስ ሲናገሩ ያልገባኝ ነገር ምንድነው? ባለፈው አመት በጣም ከፍተኛ ድርቅ ስላለ ወደ 18 ሚሊዮን የሚሆኑ ወገኖቻችን በረሃብ ይሰቃያሉ የሚል ነበር። እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እንብዛም አብዛኛውን ህዝብ ተጠቃሚ መሆኑን አያሳይም የሚለው ነው። የሂዩማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከ188 ሀገሮች 174ኛ ናት ይላል። እና ይሄ ብቻ አይደለም፣ በመሬት ላይ የሚታየው ሁኔታ ምንድነው የሚለውን ይጠይቅና 28 ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። 40% የሚሆኑ ከአምስት አመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድነው? የሰብአዊ መብቶች በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል። ምርትን በሚመለከት የእርሻው ቅድም ዶክተር ደምሴ ሊናገሩበት ያልቻሉት ምንድነው? ምርት በጣም ዝቅተኛ ነው ይላል። ዝቅተኛ የሆነበት ምክንያት በግብአቶች ነው ይልና ምንድናቸው ግብአቶች የጎደሉት የሚለውን ራሱ ይመልሰዋል። የብድር እጥረት አለ ይላል። የመስኖ እርሻ አልተስፋፋም ይላል። ቴክኖሎጂካል ኢንፑት የለም ይላል። ይሄ ግብአት የቴክኖሎጂ ኢንፑት መሬት እየጠበበ በሚሄድበት ጊዜ መሬቱ መሻሻል አለበት ማለት ነው። ግብአቱ በጣም መሻሻል ይኖርበታል ማለት ነው።
ዶክተር አክሎግ ጊዜያችንም እያለቀ ነው፣ በሰፊው የምናደርገው ይሆናል። ለዛሬ ለሰጡት ትንተና እናመሰግናለን።
እኔም አመሰግናለሁ።